Following program is paid for by Voice of Ethiopia. The views expressed do not necessarily reflect the views of this station, its management, or Beasley Media Group.
ይህ የኢትዮጵያ ድምጽ የሬዲዮ አገልግሎት ነው። የኢትዮጵያ ድምጽ የሬዲዮ አገልግሎት ኢትዮጵያ ለዋላውነት የህዝቦች አንድነት በማስተባበር በሀገራችን ኢትዮጵያ የሚከሩትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ናይስትልኝ አድማጆቻችን እንደምን ሰምታችኋል? ዛሬ ቀኑ ግንቦት 20/2014 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። እንደ ተለመደው ዜና ሀተታችንን እናቀርብላችኋለን ከዚህም ከአዲስ አበባ። ዛሬ ግንቦት 20 ነው። አንዳንድ ነገሮች ይላል ጥላሁን ገሰሰ። አንዳንድ ነገሮች ሰማሃል አሸናፊ? እ? ይሰማሃል?
ይሰማኛል።
ኦኬ አሬ አንዳንድ ነገሮች ይላል ጥላሁን ገሰሰ። አንዳንድ ነገሮችን ስትመለከተው ብዙ ነገሮችን ታስባለህ። ዛሬ ግንቦት 20 31ኛው ዓመት የብሔር ብሔረሰቦች ቀን የሚከበርበት ወይም የተከበረበት የሚባለው ቀን ነው። ብዙዎች የኢህአዴግ በዓል ነው ብለው የሚያስቡ አሉ። ግን እንዳልሆነ ደግሞ ብዙ የሚያዩት ነገር የሚታዩ ነገሮች ነበሩ አሉም። እስቲ አንተ እይታ ምንድን ነው ግንቦት 20ን አጠር አድርገን ሰዓታችን ቆጥበን እንድናወራበት መግቢያችን እናደርገው ሲሱ ነው።
እንግዲህ ለኔ ግንቦት ከመጣቸው ነገሮች ውስጥ ተጠቅም ያለው ብሎ ከሚያስቡ ወገኖች ነው። ኦርስ ያድግ አባልም አይደለሁም ወኝ ማላግም አላውቀውም። ምንድን ነው ለዘመናት የኢትዮጵያ የፖለቲካ ቅራኔ በሰረታዊ የፖለቲካ ቅራኔ የነበረው የብሔር ጥያቄ ነው። የእኩልነት እና የራስን ዕድል በራስ መወሰን ራስን የማስተዳደር ጥያቄ ነበር። የኤርትራ ትግል የእሱ ነበረ። የኦነግ ትግል የእሱ ነበር። የሲዳማ ትግል ሶማሌ ውስጥ በተለያዩ ቦታዎች የነበሩ እንቅስቃሴዎች እነዚህ ጥያቄ ጎሏል ሊባል ይችላል ይሆናል ግን ምላሽ ያገኝ ይችላልበት አሃዳዊነት አጥቶ ኢትዮጵያ ዳይቨርሲፋይድ ነች የተለያዩ ብሔሮች አላት ተብሎ እውቅና ተሰጥቶ ራስን በራስ የማስተዳደር መንገድ በር የተከፈተበት ቀን ነው እና ይሄ በር የተከፈተበት ቀን ላይ ከዚህ ይሄ ራስን በራስ የማስተዳደር እድልና የእኩልነት ከነጉድለት ተጠቃሚ የሆኑ ብሔሮች በሙሉ ኢትዮጵያውያን ብሔሮች በሙሉ ግንቦት 20 የመጣላቸው ቀን ነው የድላቸው ቀን ነው ግን በዚህ ሴንሱ አለመከበሩ ታሪካዊ ቀን ልትቀይረው የማትችለው ጊዜም የብሔር ብሔረሰቦች መብት ሲነሳ ግንቦት 20 ነው አላከብረው ምን ብትል ልትለጣጥለው የማትችለው ነገር ነውና ባይከበርም ይሄንን መብት ሲጠይቁ የኖሩ ህዝቦችና ይሄንን ያገኙ በሚቀጥለው ትውልድ ቀን ጭምር መብታቸውን ሲያስቡት ግንቦት 20 ነው ያስቡታል ባጅም ባይታሰብ ልብስት ሲታሰብ የሚኖር ይመስለኛል እንደሱ አርገ ነው ያ
በነገራችን ላይ ኢትዮጵያ መንግስት ምንም ነገር የሰጠው መግለጫም የለ ግን የሩሲያ መንግስት ለኢትዮጵያ ጠቅላይ ሚኒስትርና ፕሬዝዳንት እንትን ማን ነው እንኳን አደረሳችሁ የሚል መልእክት
አረ የኳታሩም ልኳል
አዎ እሺ እንግዲህ
የኳታሩም አሚር ልኳል
አይቻለሁ እነሱን ያሉበት ነው ምን አሁን እንዳልከው ምን አገኘንበት የሚለውን ትንሽ ተጠቆም ምን አጣንበት አሁን ባለው ያለፉት አራት አመትን ስትመለከተው የብሔር ብሔረሰቦችን ብልሃል ግን አሁን ባለው ሁኔታ ምን አጣን ወደሚለው እኔ ይሄድኩኝ ያለው ይመስለኛልና የተገኙት ድሎች የነበሩት ነገር
ብሔረሰቦች መብት መሰረታዊ ፖለቲካ ቅራኔ ስለነበር እሱ ላይ ከነጉድለት መቼም ባንድ በጣም ዴሞክራሲያዊ አልነበረም ፌዴራሊዝሙ ዴሞክራሲያዊነት ይጎለው ነበረ ለዛም ነበረ የብሔር ብሔረሰቦች ድርጅቶች ራሱ ያድገዥ የነበረበትን ስርዓት ሲቃወም የነበረው ፌዴራሊዝሙንና ህገ መንግስቱን አልነበረ የሚቃወሙ ዴሞክራሲያዊ አልሆነም እያሉ ነበር ሲቃወም የነበረው ዴሞክራሲያዊነት ቢጎለውም ያ መብት ተረጋግጦ ነበር መሰረቱ ተጥሎ ነበር ከዛ እንግዲህ ኢንድ አይደለም በራሱ የብሔረሰቦች መብት መከበር የእኩልነትና ራስን በራስ ማስተዳደር ግቡ የተሻለ ህይወት መኖርም ጭምር ነው አፎ ራስና ሪሶርስ መጠቀም በኢኮኖ በልማት የተሻለ ህይወት መኖር እነዚህ ነገሮችም ከጎን ተጀምረው ነበር እና ጉልህ አለም በሙሉ ሊያየው በሚችልበት ደረጃ ሄዷል ምንም የሚካድ ነገር አይደለም ኢትዮጵያን ሊበራል ዴሞክራሲ ስለማትደግፍ በዴቨሎፕመንታል ዴሞክራሲ ማደጓ ጥሩ ተምሳሌ ታይሆንም ሲሉ የነበሩ የምዕራባውያን ድርጅቶች እና ሀገራት ጭምር ሊክዱ በማይችሉበት ሁኔታ የመሰከሩለት እድገት ታይቶ ነበር እንግዲህ ይሄ እድገት ሁሉንም ተጠቃሚ ወዳደረገ ልማት መቀየር ላይ አሁንም ጥያቄ ነበረ እድገቱ ነበረ ልማት አክቹዋሊ ልማት ሆኗል የሚለው ጋር ጥያቄዎች ቢኖሩም ይሄ እድገት ነበር እንግዲህ አሁን ደግሞ ልማትን ተስፋ እንድታደርግ የሚያደርግ ምድገስ የለም አንዳንዴ ስርዓቱ ራሱ ስልጣን ላይ ያለው በዚሁ ህገ መንግስት የሚተዳደረው ያስፈራራልም ወደ አህዳዊነት የመመለስ ነገርም ያለ ይመስላል ብዙዎቹ ብሔሮች ላይ አሁን ይሄ ድንጋጤ ይፈጠራል ኦሮሚያ ውስጥ ብትሄደውን ብልጽግና አንደኛ የሚፈሩት ፌዴራሊዝሙን ማፍረት የሚፈልግ ነው ይባላል እና ይሄ ስጋት ተፈጥሯል ወደ ልማት እንሻገር ነው እድገት ላይ ደርሰናል ያንስ እድገቱን ይዘናል ልማቱ ይቀራናል የምንለው ነገር እንደገና ዘጭ ብሎ እድገቱን የጠፋበት ሁኔታ አለ ሰላም የለም በጣም ትልቅ ሰፊ አንጻራዊ ሰላም ነበር በመላው ኢትዮጵያ የፈለክበት ሁኔታ ተቀሳቀሳል አልፎ አልፎ ከሚፈጠሩ ለሰዓታት እስከሚቆዩ ግጭቶች ያለፈ አልነበረም አሁን ግን ኦሮሚያ ጦርነት ነው ትግራይ በከበባ ውስጥ ነው ድምጥማጡ እስኪጠፋ ድረስ ውጊያ ተደርጎበታል አማራ አብዛኛው ክፍል ውጊያ ተደርጎበታል አማራ አሁንም ከመንግስት ጋር ከባድ ፍጥጫ ውስጥ ነው ያለው ግማሽ ወደ ጫካ እየገባ ነው ቤንሻንጉል የጦር ሜዳ ነው ሰላም ነው የምትለው ዝም ብሎ ይፋ የሆነ ከሌ የሚንቀሳቀስበት የማትላቸው የጋምቤላ የደቡብ አካባቢዎች በየጊዜው ግጭቶች አለባቸው ይሄ ነው የምትለው ሰላም ያለበት ቦታ ያለው ና ይሄ ደግሞ እንግዲህ በአንጻራዊ ከነበረው ሰላም አሁን እንግዲህ
አንዱ ግንቦት 20 ከመጠቀስበትና ያንድነት ኃይል ከሚሉት ሰዎች የሚከሰስበት የክልሎች መመስረት ነበር። የብሔር ብሔረሰቦች መፍቶች እና ክብር ሲባል መታከብረበት አንደኛው መንቱን አስተዳደር ድንበሩን መወሰን መቻል ነው። ያስተዳደር ድንበሩን መወሰን መቻል ይመስለኛል አንድ ሁለተኛ ነገር። ያ ድንበር ደግሞ ከየት መጣ ሳይሆን ከደርግ የብሔር ብሔረሰቦች
ጥናት ማህበር የብሔረሰቦች ጥናት ኢንስቲትዩት ኦሬዲ አጥንቶ ጨርሷል
የጨረሰውናውና እንግዲህ በዛ መሰረት የአማራ ክልል ራሱን ችሎ ራሱን የማስተዳደር ጎጃም ጎንደር ከማለት አማራ በሚለው ስያሜ ሄደበት
ክልል
ተመስርቶበት የነበረ ነው። አሁን ግን ቅድማውን የተናገርከው ነገር አሁን መጨረሻ ላይ የተናገርከው ነገር የፌደራሊዝሙ ነገር የተረሳ የተሻረ ይመስላል የተፋቀ ይመስላል ነው የምለው። እና መንግስት በክልሎች ጣልቃ እየገባ ብቻ ሳይሆን ትክልሎችን እያፈረሰ በራሱ ማውቀር የሚሄድበት ነው። ከሰሞኑ እንደምትመለከተው በጦርነቱ ከትግራይ ክልላዊ መንግስት ጋር በነበረው ጦርነት የአማራን ህዝብና ክልላዊ መንግስትና ፋኖን ሚሊሻውን ጦርነቱ ከማገደ በኋላ አሁን መሳሪያ ፍቶ አትፍቱ በሚል ትልቅ ጦርነት ላይ ያለ ይመስላል አለ ነው እንጂ አሁን ቀደም ብለህ ተጠቅሰዋልና እነዚህን ስትመለከታቸው የጋዜጠኞች መታሰር ትላንትና 17 ነበር ዛሬ 19 ገብተናል። ያልታሰረ ጋዜጠኛ እንግዲህ አሁን ብትፈልግ ምናልባት የፋራና ኢትዮጵያ ቲቪ ሰዎች ካልሆነ በስተቀር ሌሎቹ በሙሉ ስር ላይ ናቸውና ምንም ነገር ያለው እነዚህን ስትመለከት አማራ ክልል አሁን ከ4000 ብላል ግን 5300 ነው መጀመሪያ ቀን ሲናገሩ የሰማቸው። እና እነዚህን ታሳቢ አድርገህ የአማራ ክልል እንዴት ነው መጨረሻው ምንድን ነው? አሁን ፋኖ በጎጃም አካባቢ ፋኖ ሸፈተናል ወይንም ሸፈተናል በቃ አንፈታም ራሳችንን ትጥቅ ትግል እንጀምራለን የሚል ድምዳሜ ላይ ደረሱ ይመስላል እና እነዚህን በጠቅላላ አድርገን ሲአማራ ክልል ያለውን ነገር እናውራ ትንሽ።
እንግዲህ ፌደራሊዝሙ ቅድም እንዳልኩ ዴሞክራሲያዊ አልነበረም። ትግሉ ያ ሁሉ ትግል በተለይ ኦሮሚያ ውስጥ የነበረው ትግል ዴሞክራሲያዊ ይሆን ነበር። ዴሞክራሲ ይጎለዋል የተባለው ትግል አሁን ጭራሽ ፌደራሊዝም አሁን ጭራሽ አንተም እንደተጠቀስከው ክልሎች ፍቃዳቸው ሳይጠየቅ የፌዴራል መንግስቱ እንደፈለገ የሚያደርግበት ሁኔታ እና ያለው የአማራ ክልል ነገር በጣም አስፈሪ ነው። አየህ እንግዲህ ፋኖ ባለፈው ሳምንት እንዳነሳ ነው ተፈጥሯል። መፈጠሩ ዝም ብሎ አንድ ነገር ዝም ብሎ አይፈጠርም። በመንግስት በኩል ከነበረ ድክመት ከኢህአዴግ ጊዜ ጀምሮ ትግል ያስፈልጋል፣ ትግል መደራጀት ይፈልጋል። ስትደራጅ ስያሜ ይኖርሃል። ያ ነገር የፈጠረው ነው። ኦሮሚያ ውስጥ ቄሮ የሚባለው ተፈጥሮ እንደነበረ፣ በኋላ ግን ኦሮሚያ ውስጥ ያለው ቄሮ የትግል ስልቱም የተለያየ ነበር። ያ ፋኖ ከነ ስያሜውም የሚሊታንትነት ነገር ነበረው። የኦሮሚያው ግን የሰላማዊ ትግል ነበር፣ ሲቪል ዲስኦቢዲየንስ እና የከተማ ትግል ስለነበረ ወዲያውኑ ለውጡ መጣ ሲባል ተበጠነ። ከዛ በኋላ በዛ ደረጃ መልሶ የሚያሰባስበው ነገር አላገኘም። የአማራው ግን በፊትም የትጥቅ ነገር ነበረው፣ በተለይ ወደ ጎንደር አካባቢ የነበረው እና የሚሊታንትነትም ስለነበረ በኋላ የአማራ ሕዝብ ላይ ቅሬታ አድሮ ጥርጣሬ ሲፈጠር በተለይ ከትግራይ ጋር የወሰን ጥያቄ ነበራቸው። የወሰን ጥያቄውን በኃይል ትክክል አይደለም፣ ኦፍኮርስ በኃይል መመለስ የማስመለስ ጥያቄ መነሳት አልነበረበትም። በኃይል የማስመለስ እንቅስቃሴም ውስጥ እንገባለን የሚል ነገር ስለነበረ ትጥቃቸውን እንዲያዙ ቆዩ፣ ትግልም ውስጥ ገቡ። እነዚህ ነገሮች እንግዲህ ፋኖ መንግስት ደግሞ እንደ በጎ ነገር እንደ ጥሩ ነገር ነው ሲመለከት የነበረው። እንደ አጋር ነበር መንግስት የሀገር ህልውናውን ዘመቻም ሲያስከብር የህግ ማስከበርም ዘመቻ ላይ ነበርኩ ሲል የጥምር ኃይሉ አካል አድርጎ ነበር የሚመለከተው፣ እውቅና ሰጥቶታል። በዚህ ሁኔታዎች ኖረ። አሁን በድንገት ተነስተህ ጥፋት ስትለው አየህ፣ ከዛ ደግሞ የአማራ ህዝብ ስጋት አደረበት። አንደኛ የተለያየ እንግዲህ ከተለያየ ነገር ምክንያት ሊሆን ይችላል፣ የኦሮሞማ የበላይነት ስጋት ያለበት አለ፣ የትግራይ ስጋት ያለበት አለ። እነዚህ አይነት ነገሮች ተፈጥሮና ህዝቡ የፋኖ ዋስትና የማጣት ነገር ተሰማ። ፌዴራሊዝም የፌዴራል መንግስቱን የሚያስተዳድረው የኦሮሞ ኃይል ነው፣ በኦሮሞማ ሁሉንም መሰልቀጥ ይፈልጋል የሚል ትርክት ጎልቶ ወጣ። የሚጠቀሱት ነገሮች አሳማኝ ሆኖ አገኛቸው። ህዝቡ ዋስትና ፈለገ። የፌዴራል መንግስቱ ኃይል ይጠብቀኛል ብሎ አላሰበም። አብሮት ያለው ይህን ኦሮሞማውን ይዞ መጥቷል ከተባለው መንግስት ጋር የሚሰራውን ብልጽግና የአማራ ብልጽግናን ማመን አልቻለም። ስለዚህ ይሄ የጸጥታ ኃይል ዋስትና ሊሆነው ስላልቻለ ህዝቡ ፋኖን ፈለገ። በዚህ ሁኔታ ፋኖ ኖረ። አሁን ድንገት ተነስተህ ጥፋ ስትለው ዋስትና ሆኗል። ኦልሬዲ በፈለገ በተሳሳተ መንገድ የሚሆን በትክክል ዋስትና ብሎ ህዝቡ ስለያዘው ዋስትና ማሳጣት ነው የሚሆነው እና የሚወስዳቸው የኃይል እርምጃዎች የማሰሩ ምናምኑ አያጠፋው፣ እንደውም እያሰፋው መንግስትና ህዝብ መካከል ያለውን ሸለቆ እያሰፋ ፋኖም አሁን ጎጃም ላይ እንደሚለው ወደ ጫካ እየገባ የስጥቅ ትግሉ እየተፋፋመ መንግስት ያላሰበው ምናልባት ሌላውንም የሀገር ትልቅ ክልል ነው የአማራ ክልል ማለት የአማራ ክልል እና የኦሮሚያ ክልል ተናጉ ማለት አደገኛ ነገር ነው እና ጭራሽ በመላ ሀገሪቷን ማስተዳደር የማይችልበት ሁሉም ነገሩ አገሪቷ ከእጅ ወጥታ አዲስ አበባ ቤተ መንግስት ውስጥ ቁጭ ብሎ በፋናና በዋልታ ሬዲዮ ብቻ የሚያወራ ምናልባት አልቲሜትሊ በዚህ ፖላራይዝድ በሆነች ሀገር ውስጥ ወድቆ እኛንም ሀገሪቷንም የሚበትን እንዳይሆን እስከሚያሰጋ ድረስ ሊያደርሰው የሚችል ነው። አደገኛ ነገር ነው። እንግዲህ ሚዲያዎቹን ይሄ ሰውን በእንዲህ በገፍ በሺዎች በቀናት ውስጥ ማሰር የግል ሚዲያውን በሙሉ ከመንግስት ትዕዛዝ እየተቀበለ የማይሰራውን በራሱ የሚሰራውን ሚዲያ በሙሉ ማጥፋት፣ እነዚህ ነገሮች ከተስፋ መቁረጥን ይመስላሉ። ምክንያቱም ዋስትና በቃ የለም፣ መቆሚያ አጥቷል እና ምን እንደሚያድነው ስለማያውቅ የሚቃወመውን የመሰለውን ነገር በሙሉ የመጥረግ ነገር እና የድንጋጤ እርምጃም ነው የሚመስለው እና ምናልባት እየወደቀ መሆኑን ሁሉ አብሳሪ ነገር ተደርጎ ነው እየታየ ያለው።
ጋዜጠኞች መታሰራቸው ምልህ እኔ ነው ሞትን እንደለመድን ያህል እየመጣብኝ መጣ። የጋዜጠኞች መታሰር በተለይ በአፋጣኝ ሁኔታ በአንድ ሳምንት ውስጥ ከሌ 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 ብለህ አሁን አሉ የሚባሉ ወጣት የራሳቸውን አመለካከት ትክክል ይሁን ትክክል ላይ አሁን እዛ ውስጥ ፍረጃ ውስጥ አድንገባም፣ ግን የራሳቸውን አመለካከታቸውን የሚያንጸባርቁ ወጣት የሆኑ ሴቶችም ወንዶችም በየቦታው የፈለቁበትና አዳዲስ ደግሞ ጥሩ ጥሩ ሀሳቦች የሚንሸራሽሩበት ነው። እኔ በፊት ከነበሩት የግል ጋዜጣ ሰራተኞች 100% የሚበልጡ ናቸው የአሁኖቹ። እርግጥ ያው ማጣፈጫው ወያኔን ካልጨመሩበት አይጣፍጥላቸውም ዜናቸው እንጂ ከዛ ባሻገር በጣም ጥሩ ትንተና የሚሰጡ ጥሩ ጥሩ እንዴት ነው ዜናዎችን እንኳን ሲሰሩ አሁን የኢትዮ ፎረምን ብትመለከት የማን ነው ይሄ አውሎ ላይ የነበረ ልጅ ብትመለከት እነዚህ የሚዘግቧቸው እንትናን ማነች መዓዛን ብትመለከት የተሻለ ትንታኔና አመለካከት አዲስ ሀሳብ የሚያቀርቡ ልጆች ናቸው። እንግዲህ ሁሉም ታሰሩና ለመድ ነው አሁን ለምደ ነው። እኔ ምንም አሁን ዛሬ መዓዛ መሐመድ ታሰረች የሚለው ነገር ስመለከት ከትላንት ወዲያ እንደተሰማኝ አልተሰማኝም። ዛሬ ያው ሞቱን እንደለመድ ነው ማለት ነው። እና እነዚህ ነገሮች እስከ መቼ ድረስ ልንቀጥል ነው? ምንድን ነው መንግስት የሚፈልገው? አሁን እኮ መንግስት የሚፈልገው ነገር ይሄ ነው የሚባለው ነገር በፊት እሺ፣ ድሮ ኢህአዴግ የሚታማኝ ነበር ልማታዊ ፕሮግራም ስሩ ይለን ነበር የሚሉ ሀሜቶች ነበሩ። የአሁኑ ግን ምንድን ነው መንግስት የሚፈልገው? ብልጽግና እናውራ ነው? የሰው መሞት ዋናው እንት ችግር ያለው የሰው መሞትን እንትን ማድረግ ነው። ስለ ሰው መሞት አትናገሩ ነው አንዱ ትልቁ። ስለ ልማት መደናቀፍ አትናገሩ ሌላው ነገር እና ስለ ጠቅላይ ሚኒስትሩ ከተናገርክ ምንም ዋጋ የለም ትገባታለህ። እንደዚ አይነት ነገር ያለ ይመስላል። እና መጨረሻችን ምንድን ነው? ምንድን ነው የሚፈልገው መንግስት?
ምን እንደሚፈልግ ምንም በትክክል አይታወቅም። የሚዲያ ስትራቴጂም ያለው አይመስለኝም። የድንጋጤ እርምጃዎች ናቸው። ተስፋ ቆርጧል። ሚዜው የሚጨብጠውን አጥቷል። ስለዚህ ሰበብ የሚሆን ይመስላል። እነሱ ባይኖሩና ምንም ባያወሩ እኮ እድሜ ይረዝማል መኖር ይችላልው። አንዱ ከሚወጉኝ ከሚተገትጉኝ ነገሮች እና ሞቴን ከሚያቀርቡት ውስጥ አንዱ ነው ብሎ ስለሚያስብ ነው እንጂ ሌላ እዚህ ጋር ለመድረስ ወይም በዚህ መንገድ መስራት አለበት የሚል የሚዲያ ስትራቴጂም ያለው አይመስለኝም። የት ነው የሚያደርሰን የሚለው ለራሱ ለመንግስት አደገኛ ነው። ምክንያቱም ሚዲያን ማሰር ማለት ለዓለም አቀፍ ጫና ያጋልጠዋል። የሐሳብን በነጻነት የመግለጽ ነጻነት ከዴሞክራሲና ከሰብአዊ መብት መከበር ጋር የማይነጻጸል ነው። ትልቅ የዴሞክራሲ ቫልዩ ነው ሐሳብን በነጻነት የመግለጽ። ስለዚህ ሪፖርቶች ይወጡበታል። በጋዜጠኞች ማህበር፣ በሰብአዊ መብት ተሟጋቾች ሪፖርቶች ይወጣሉ። እነዚህ ሪፖርቶች የምዕራባውያን መንግስታት የዴሞክራሲና የፕሬስ ፍሪደምን ቫልዩስ እናከብራለን መከበር አለበት የሚሉ ወገኖች መወትወት ይጀምራሉ። ጫና ያድርበታል። አሁን ለጊዜው ሸልፍ ላይ የተቀመጡ ጫና ማሳደሪያ መሳሪያዎች በሙሉ ይወጡበታል እና የባሰ መንቀሳቀስ የማይችልበት ወጥመድ ውስጥ እየተከተው ነው የሚመጣው። ፕሬሱ ኖሮ ቢያንስ ይህንን ቫልዩ እንኳን አክብሯል የሚል ገጽታው ቢታይ ነበረ ጥሩ። አደገኛ ነው። እኔ በጣም የምፈራው ስልጣን ላይ ተስማምተን በዚህ መንገድ ይሻገር ሳንል እዛው ቤተ መንግስት ቁጭ እንዳለ አለው ብሎ ከተፈረከሰ ቅድም እንዳልኩ ነው ፖላራይዝድ የሆነች ሀገር ነች። ምን ልንሆን እንደምችል መገመት ነው የሚያስቸግረው። መበታተን እኮ ምንም አይደለም። በሰላም ከተበታተን ቤተ ሰው ሀገሮች እኮ ተበታትነው ኖረዋል። ሩሲያ ትልቁ ሀገር ብዙ ትንንሾች ሆናለች። ዩጎዝላቪያ አሁን በሰላም እየኖሩ ነው። ቼኮስሎቫኪያ በፍቅር ቼክና ስሎቫክ ሆናለች። ምንም አይደለም። የእኛ ግን እንደሱም ሊሆን የሚችል አይደለም። ምክንያቱም ስልጣን ላይ እያለ ስለሆነ የሚፈርሰው የተጽንፍ ላይ ያሉ ስለሆኑ ሁሉም በየራሳቸው ሲጎተት መለያየት ሳይሆን በጣም
አደማፋፋ
ነው። እና እንደው እኔ እዛው ላይ ያለ እንደው ባልወደቀ ሁሉ እያልኩ ነው የሚጠብቀው። በሰላም ነው አንድ የሚረከብ አካል ኖሮ ነው መሻገር ያለበት።
እዛው አማራ ክልል ያለን አቶ ደመቀ ማን ነው ኮሎኔል ደመቀ ደመቀ መኮንን ደመቀ ዘውዱ ስለ ጠቅላይ ሚኒስትሩ ብዙ የተናገሩት አለ። አሁን እንደውም ከዚህ በፊት አድማጮች በተደጋጋሚ ጠቅላይ ሚኒስትር አብይ ስልጣናቸውን የሚያቆያቸው መስሎ የታያቸውን ነገር ከማድረግ ወደ ኋላ አይሉም። በነገራችን ላይ እና አማራ ክልል ያለው ልዩ ኃይል እንዲወጣ አዘዋል። ትላንትና የመከላከያ ሰራዊት ዛኬት እንደመጣል ባላቆም የመከላከያ ሰራዊት እየገባ እንልቀቁ እያለ ነው። እና ኮሎኔሉ በጣም የምሬት ቃል ነው የተናገሩት። እንደ እንትና እስኪ ምን አየህባቸው ከሳቸው ንግግር እና መጨረሻቸው ምን ይሆናል? አጠር አድርገው ነው ከሌላ ማአት ነገሮች አሉኝ ዛሬ እንትናችን።
አዎ እንግዲህ የዚህ የወልቃይት ጉዳይ ህግ አለን። የማንነትም የወሰንም ጥያቄዎች ሲነሱ እንደ መንግስት ሁልጊዜ ህግ ላይ ነው ስቲክ ማድረግ ያለብን። በሱ መንገድ የሚፈታበትን ተውትና መንግስት የፌዴራል መንግስቱም ራሱ ይሄኛውን እድል ከፈተ። ይሄኛውን እድል ሲከፍት ለዘመናት ባገኘው መንገድ በሙሉ ይሄን ማስመለስ ሲፈልግ የነበረው አማራ ክልል ውስጥ ያለው ኃይል ስህተት ብሎ ገባና በህጋዊ ባልሆነ መንገድ ያዘው እና እንደውም ጀስቲፋይ ለማድረግ ሁሉ መከረ። በኃይል የተወሰደብኝም በኃይል ያስመልሻለሁ። እንግዲህ ወደ ነበረበት መመለስ ከፌዴራል መንግስቱ የሚጠበቅ ነው። ግን መጀመሪያ ይሄንን አካሄድ ሲደግፍ አርማጮ በጌምድር እንዴት ለራሱ ያንሳል በሚል ሲበረታታ ነው የቆየው። እንግዲህ ያን ጊዜ ደጋፊ ይሆናል፣ ስልጣን ላይ ያቆያል፣ እወገዋለሁ የሚሉትን የትግራይ ያለም ለመውጋት ከጎናቸው ነው። ሌሎቹን ዓለም አቀፍ ጫናው ምናምኑንም አላሰቡትም። የአማራ ክልል ኃይል በዚህ መንገድ እዛ ሲገባ እና አስተዳደር ለማጽናት ሲል ከፌዴራል መንግስቱ ቁጥጥር ውጪ ሊያደርጋቸው የሚችለውና ፌዴራል መንግስቱ ኃይል የማይችላቸው ነገሮች አላሰበውም። ነገሮች በህግ እያለ በህግ መፍትሄ አለማግኘቱ ራሱን ግጭት ፈጣሪ ግጭት አባባሽ አድርጎ ባለም አቀፉ ማህበረሰብ ላይ ሰቀሰው እንደሚችል አላሰበውም። ያን ጊዜ ጦርነቱ ላይ አብሮ ከጎኑ የሚተኩስና የሚያጨበጭብ ብቻ ነበር የሚፈልገው። አየህ ይዞ ሁኔታዎችን ወደ ነበረበት መመለስ ግዴታ ሆኖብን ለመልሰው ስትል አስደንጋጭ ነው ለዛኛው አስደንጋጭ ነው። ስለዚህ ይሄ ድንጋጤው ድንገተኛ ከባድ ተቃውሞ ውስጥ ነው የሚገባው እና እንደውም ይፋ መንግስትም በጣም ዳርዳር እያለ ስለሆነ የሚናገረው ይፋ ስላላደረገው እንጂ አማራ ክልል ውስጥ ከባድ ነውጥ የሚፈጠረው ወደ ነበረበት ተመልሶ በህግ እንዲፈታ የሚለው ነገር ፊትለፊት ይናገር ነውና እንግዲህ እነ ኮሎኔል ደመቀ የገባቸው ይመስለኛል ይሄ መንግስት አካሄድ። ስለዚህ የሰውየውን ማንነት ምን ያህል የማይረባ መሆኑን በፊት እንደዛ ህዝብ ሲወደው ከነበረበት ወጥቶ ከዛ ከሰላም ሰባኪነት ወጥቶ በመላ ሀገሪቱ ገዳይ ሆኖ ያ ሁሉ የህዝብ መውደድ ፍቅርና ጭብጨባን ያጣ የመሆኑን ሁሉ ነው የገለጹት። እንግዲህ ገና ራሱ አየህ እንትኑን ጨምሮታል፣ ጫናውን ክብደቱን ጨምሮታል። በራሱ ላይ የሚያመጣውን ክብደት አማራ ክልል ላይ ራሱ የጨመረዋል። መጀመሪያ ከነበረው በላይም ስለጨመረ ይሄ እሱም ጨምሮ የፈጠረውን ነገር ሲቃወመው ጫናውን መሸከም መቻሉን እጠራጠረዋለሁ። ምናልባት ያ ቦታ ለረጅም ጊዜ ደም አፋሳሽ ሆኖ እንዲቀጥል በህግ መፍታት የሚያስቸግር እንዲሆን ምናልባት ዓለም አቀፍ የሰላም አስከባሪ ኃይል እንዲገባ እስከማስገደድ ሁሉ ሊደርስ የሚችል ይመስለኛል። ይሄን ሁሉ ያወሳሰቡት እንግዲህ የፌደራል መንግስቱ አያያዝ ነው።
የፌደራል መንግስቱ ብቻ ሳይሆን ጠቅላይ ሚኒስትሩ ያልማ በማይሆን
እንትን አዎ ቆያው ጠቅላይ ሚኒስትሩ
ጦር
የፌደራል መንግስቱ እኮ አሁን እንደ መንግስት እንደ ስርዓት እኮ የሚታያል። ያ ያንድ ሰው እንደሱ ነገር አለው።
አዎ እሱ ነው። ጆሃር መሐመድን ከሰሞኑ ሰምተናል ሁለት ሚዲያ ላይ ጥሩ ረጋ አንነጋገሩ በጣም የረጋ ነው። ለኔ ረጋ ብሎ ነው የሚናገረው። ብዙ የተቃቀሳቸው ነገሮች አሉ እንደሚለው ምስር ብዙ ነገር አስተምሮኛል። ሌላ እርግጥም የተማረ ይመስለኛል እንግዲህ በምን አይነት ሁኔታ በገለጸው ሁኔታ እና ብዙ ነገሮች የተቃቀሳቸው ነገሮች አሉ። ካለን የሰዓት አኳያ ዋናናቸው የምትላቸውን ሲጥቀስልና ወደ ሌላው እንትናችን እንሄዳለን። አጠራርግና እስቲ ምን
ልቁ ስለ ሽግግር ሂደቱ ያወራው ነው።
እሺ
ሽግግሩ በጃዋር በጣም በንቃት ሲሳተፍ የነበረ ነው። ሽግግሩ እንዲመጣ ለምን በዛ መንገድ ለነ አብይ መስጠት እንደተፈለገ ቁጭ ብለው በስምምነት ነው ያደረጉት፣ በድንገት አይደለም። ከዛ በኋላ ወዴት መሄድ እንደነበረበት ኢህአዴግ ውስጥ የበላይ ነው የሚባለው ህወሓት ወደ ሽግግሩ ሲመጣ ሊገፋ እንደሚችል ይሄን የተገፋ ኃይል ገፍቶ ጥሎ እንደ ሀገር መዝለቅ ስለማይቻል መልሶ ሲስተም ውስጥ የሚካተትበት አንድ ነገር ሳይቀር ተንትነው ነው የተቀመጡት እና ያውቀዋል እንዴት መሄድ እንደነበረበት። በቃ የያዘው ሹፌር አበላሽቶታል ነው ያለው እና አደገኛ ሁኔታ ላይ ነው ያለው። በእንትን ነው የገለጸው፣ ሰምተዋል። በገደል ላይ የኋላ ሁለት ጎማዎቹ ቀርተው የከፊት የተንጠለጠለ ነው እና እዛ ጋር ተንጠልጥሎ ነው ያለው። በራሱ ትልቁ ነገር ወደኋላ ቢያውቅ ወደኋላ እዛ ጋር ሲደርስ ያውቀዋል ወደኋላ መመለስ እንዳለበት፣ ግን በሙሉ ጎማዎቹ መሽከርከር ስለማይችል ወደኋላ መመለስ አይችልም። ወደኋላ እንዲመለስ የሁሉም ድጋፍ ያስፈልገዋል ነው ያለው። ሁሉም ተባብሮ ነው ይህን ትራክ ወደ ትራኩ ወደ ጎዳናው ላይ መልሶ እንደገና ቀናውን መንገድ ይዞ እንዲሄድ ማድረግ የሚችል። ይህን ጥሩ አድርጎ ነው የገለጸው። መቼም ስለ ጦርነቱ ከመታሰሩም በፊት ትግራይ ጦርነት ሊቀሰቀስ ይችላል ብሎ በጣም ሲቃወመው እና ሲፈራው የነበረው ነገር ነው። በጣም አስደንግጦኛል ነው ያለው። በተለይ ቅስቀሳዎቹን ያው የመንግስት ሚዲያ ስለሚከታተሉ የዘር ማጥፋት ቅስቀሳዎቹን ሊደረጉበት ነበር ነው ያለው ሌላ ያው በኦሮሚያ ስለሚካሄደውም ግጭት አንስቷል በተመሳሳይ። ከዛ በኋላ እንግዲህ ወደ መፍትሄ ነው የሄደው፣ የብሔራዊ ምክክሩን አንስቷል። ብሔራዊ ምክክር ወደ ብሔራዊ ወደ ሀገራዊ ምክክር ወደ ሀገራዊ ምክክር ወደ ብሔራዊ መግባባት ስለነፍስን አስፈልጊ ነው። በተለይ እንደ ፓርቲ ኦፌኮ ከጥንት ጀምሮ አያሁን ሳይሆን ሲያነሳው የነበረው ነገር ነው። ግን ይሄ እንዴት ነው መሆን ያለበት የሚለው ላይ አሁን መንግስት ለራሱ ፓርላማ ወጋ ወስኖ በያዘው መንገድ ሳይሆን ራሱ ሂደቱ ምክክሩ የሚካሄድበት ሂደት የሚተዳደርበት ደንብ ሁሉም በጋራ የሚያወጡትና ሂደቱ መንግስት በሰየመው አካል ሳይሆን ፈጽሞ ገለልተኛ በሆነና ሁሉም ባመኑበት አካል የሚካሄድ መሆኑን አንስቷል። ችግር ያለበት ቦታ ያሉ አካላት በሙሉ መሳተፍ አለባቸው ብሏል። ህወሓትም የኦሮሞ ነጻነት ሰራዊትም ሽብርተኝነት የሚለው ክሳቸው ፍረጃቸው ከላያቸው ተነስቶ ድርድሩ ላይ መሳተፍ አለባቸው። ከዚህ በኋላ ነው ወደ ሰላም መምጣት የምንችለው ነው ያለው። ሌላ የኢኮኖሚውን አንስቶ ከዚሁ ከሀገሪቷ ከገባችበት ጦርነት ጋር የተያያዘ መሆኑን የተናገረው እንግዲህ እሱ ሲመራ ከነበረው 2014 ጀምሮ በኛ 2008 ከዛን ጊዜ ጀምሮ ነው ኢኮኖሚው ወደኋላ መሄድ የጀመረው ነው የሚለው የእውነት ነው። በኋላ ግን ከዚህ ከሁለት ዓመት በኋላ ከጦርነቱ በኋላ የገደል መግባቱንና አሁን ማንሰራራት የሚችለው ጦርነቱ ሲቆም ብቻ ነው ያለው። ጦርነቱ እየተካሄደ በጦርነቱ ምክንያት ያጣናቸው የውጭ ድጋፍ፣ እርዳታ፣ ብድር እና ሌሎች ፍሰቶች እንኳን ቢኖሩ ጦርነቱን ፋይናንስ የምናደርግበት ሽንቁር ከታች ስላለ ከላይ ብንሞላበትም ጦርነት ፋይናንስ እናደርግበታለን እንጂ ሽንቁሩ ስለማይደፈን አይሞላም። ሽንቁሩን ለመድፈን ጦርነቱን ማቆም አለብን ብሏል። እና እንግዲህ ባለንስ ካለን ሰዓት አቋያ እንደምንለው ማለት ይችላልና ጥሩ
ጅማሮ ነው።
ግን ሁሉም ነገር የዳሰሰ
አንድ ግን እዛ ላይ መዳሰሱ ብቻ ሳይሆን ጥያቄ የመጣው አሁን በኦሮሞ ልሂቃን መሐከል የአገራዊ አጀንዳ ይዞ መጣ እንጂ የኛን ጉዳይ የተቀበለ አይደለም ይላል። በትግራይ አካባቢ ደግሞ ስትመለከት በተለይ ጦርነቱን ተከትሎ ያለው ስለ ሰብአዊ ቀውስ እና ሰዎች ወደ ፍርድ ይቀርቡ ወደሚለው ነገርና አሁን ያለውን ጫና በትግራይ ክልል ላይ ያለውን ጫና አለመጥቀሱን ቅራሰኝ ተናል የሚሉ አሉ። በአማራ ክልል ይሄ ፋኖን ማስፈታቱ ትክክል አይደለም ቁጭ ብሎ መደራደር አለበት የሚለውን የሚደግፉ ደግሞ አሉ። እንደው ያንተን በአንድ መስመር የምትችል ከሆነ አለበለዚያ
ሚዲያ ላይ ቀርቦ ኢንተርቪው ነው የተደረገለት። ስለ አጫሉ አላነሳም የሚሉ አሉ። ስለ ፍትህ አላነሳም አጫሉ ረስቷል። ያላ ያልተባለ ነገር የለም። ኢንተርቪው ነው የቀረበው የሰውዬ። የጀዋር ከእስር ቤት ከወጣ በኋላ ያለኝ አቋም ብሎ የአቋም መግለጫ እኮ
አይደለም
የተጠየቀውን ነው የመለሰው። እና የኦሮሞ ጉዳይ ላይ ለምን አላተኮርም? ጋዜጠኞቹ ለምን አልጠየቁትም? ጋዜጠኞቹ ነው መውቀስ ያለባቸው። ይሄ ጉዳይ አንገብጋቢ ሆኖ ሳለ ለምን አላነሳችሁ ትባል የነበረባቸው የተነሳውን መልሷል። ጥያቄ ጋዜጠኛ አንተ ታውቀዋለህ መቼም፣ ጋዜጠኛው ሳይደነግጥም እንዲ ያልጠየቀውን ቢመልስልህ። አንደኛ በሰዓት ነው የሚሰሩት እነሱ። ጠየቁት፣ የጠየቀላቸውም በሰዓታቸው በሰጡት ሰዓት ውስጥ መለሰላቸው፣ አለቀ። ተጠይቆ ከተጠይቆ ከመለሰው ውስጥ የጎደላለ ወይ ነው። የኦሮሚያን ለምን አላነሳም? ስለ ኦሮሚያ ምንም አልጠየቁት። ቢጠይቁት እኮ ይመልስ ነበር።
ሰዎች ብቻ አንዳንድ ጊዜ የራሳቸው የሚፈልጉት ነገር እስካልሆነ እስካልመጣ ጊዜ ድረስ የሚያደርጉት አለና በዛ ምክንያት ይመስለኛል። ለማንኛቸው ወደ ሌላው እንሂድ፣ ወደ ትግራይ ክልል እንሂድ። ትላንትና 270 መኪናዎች እየገቡ ነው ተብሏል። በዛሬው ቀን ደግሞ በደብረ ጽዮንና ጠቅላይ ሚኒስትር አብይ በስልክ ተነጋግረዋል ተብሏል። እርዳታው መግባት ገባ ቁጥር ነው እንጂ የምናየው የህዝቡን ሰቆቃ እስካሁን ድረስ ያቆመበት ሳይሆን ለማስተካከልም የተደረገበት ብቃት ያለው እርዳታ የሚሄድ አይመስለኝም እኔ ስመለከተው። በዛው መጠን ደግሞ ከጠቅላይ ሚኒስትሩ ጎን የተሰለፉ ሚዲያዎች ህወሓት ጦር ሊከፍት ነው አገሪቱ ላይ እያሉ ደግሞ የሚያወሩት አለ። የኤርትራ መንግስት ራሱም ዛሬ የሚያወጣው መግለጫ አለ። እና እነዚህን ጠቅልል አድርግና የትግራይ ክልል እንዴት ነው አሁን ባለው ሁኔታ? የሰብአዊ ቀውሱን ታይተህ የእርዳታውን አቅርቦት ታይተህ እንዴት ነው እንትን የምታደርገው?
እኔ የትግራይ ኃይል ጦርነት ሊቀሰቀስብን ነው የሚሉት ጦርነት የመቀስቀስ ፍላጎት አለ ብዬ አላይም አላስብም። ምክንያቱም ህዝቡ በዚህ ሁኔታ ውስጥ እያለ ጦርነት ውስጥ መግባት ሊፈልግ አይችልም። ግን ጦርነት ሊነሳ ነው የሚለው ነገር የሚጠቅማቸው ሰዎች አሉ። የኤርትራ መንግስት የሚነሳበትን ተቃውሞ እና ህዝቡን ሁልጊዜ እንዲኖር እንዲፈልገው የሚያደርገው ችግሮችን ኤክስተርናላይዝ በማድረግ ነው። ስለዚህ ይጋ ስጋት አለብህ የሚለውን ነገር መፍጠር ይፈልጋል። ለዛ ነው የሚያወራው። በኢትዮጵያም በኩል ያሉት መንግስት በመንግስትም በኩል አልፎ አልፎ ይፈልጋል። ምክንያቱም በተለይ አማራ አካባቢ መንግስት ላይ ተቃውሞ ሲበረታ ወያኔን ህወሓትን የአማራ ክልል ህዝብ ኤሊቱን በጣም ስለሚጠላ እሱ መጣልህ ብዬ እሱን ጠላቴ ሳደርግ ጠላቴ ይደግፉኛል የሚል ነገር ስላለ ሊዋጉ ነው። ከዛ ከኔ ጋር ካልሆን ካታሸነፍም የሚል ነገር ፈጥሮ ሌላውን ተቃውሞ አስቀርቶ እንዲወደድ ከማድረግ ከእንደዚህ አይነት ነገሮች የሚደረግ እንጂ በተጨባጭ ጦርነት ውስጥ የመግባት ፍላጎት ያለ አይመስለኝም። ኦፍኮርስ ጥያቄዎች አላቸው። የወሰን ጥያቄው መቀልበስ አለበት በሚሉት ግን እሱንም በጦርነት መፍታቱን ቅድሚያ የሚሰጡት አይደለም። በህግ ሊፈታ እንደሚችል
ጦርነቱ ሊመጣ የሚችለው አቅርቦቱ ካልተሄደ ነው። ዋናው የምግብና የመድኃኒቱ አቅርቦት
የምግብ አቅርቦቱ ከሌለ
ጦርነቱ አይቀርም።
ምንም መሞት ቦቃ ቡሬ የለውም። ስትዋጋም ሞትክ፣ ቁጭ ብለህም ሞትክ፣ እንደውም ሰቆቃዊ ይበዛል ቁጭ ብለህ ስትሞት እና እሱ ናቹራል ነው። ምንም የሚጠየቅ አይደለም። ያኔ ሰብሮ ለመውጣት ይደረጋል። እና ስለዚህ ጦርነት እንዳይነሳ ከተፈለገ ምን መንግስት ድንቡላ አያወጣበትም፣ እርዳታው እንዲገባ ማድረግ ነው። ጥሩ ነው። እስካሁን እየገባ ከበፊት ከነበረው ጋር ስናወዳድረው ጥሩ ነው። ግን ከሚያስፈልገው አንጻር ስታየው ያው ችግሩ አልተቃለለም አለ። ረሀብ ደግሞ ቁርስ በልተ ምሳም ይርባል እኮ እና በበቂ ሁኔታ አልገባም ማለት ቁርስን በልቶ ነገ ቁርስ መጠበቅም አለ። ቁርስን በልተ ደግሞ አራት ቀንም ሶስት ቀንም ቁጭ ብሎ መጠበቅ አይነት ነገር ስለሆነ ሰቆቃው፣ የህክምና እጦቱ በተለይ መድኃኒት ጋር በተያያዘ አሁን አንድ ዘጋርዲያን ያወጣው ሌላም አንድ የሐኪሞች ምናምን ቡድን ትዊተር ላይ አይቼዋለሁ። የካንሰር በሽተኞች ሐኪሞች ምንም መድኃኒት ስለሌላቸው በፓራሲታሞል እና የአገልግሎት ጊዜያቸው ባለፈ መድኃኒቶች የሚያስበት ምን ማከም አይባልም እኮ። ከዛ በተረፈ በቃ ወደ ቤታችሁ ሂዱና እዛው ተኝታችሁ ሙቱ
የሚለው
ለማለት እንደ ባለሙያ ስታየው በጣም የሚያሳቅቅ
ይሄ ነው ያለው። በመንግስት በኩል
እነዚህ ነገሮች ማሻሻል ነው። ከዛ የጦርነት ስጋት ያለ አይመስለኝም። የወሰን ጥያቄ ያለባቸውንም ቦታዎች ህገ መንግስቱ የሚለው ነገር አለ፣ በዛ መሰረት መፍታት ነው። ጦርነት
በመንግስት በኩል ያለው ቸልተኝነትና ይሄ ድፍን ልብ ነው የሚባለው ርኅራሄ ሲታጣ አንድ መንግስት ላይ በራሱ ህዝብ ላይ እንትን ሲያደርግ ትንሽ ይከብዳል እና እሱ መንግስት በጣም እንትን ማድረግ ያለበት ይመስለኛል። ምክንያቱም ከጦርነት ስልጣን ጠቅላይ ሚኒስትሩ ስልጣን ማቆየት የሚፈልጉ ከሆነ ሌላ አማራጭ አለም። እነዚህን ነገሮች አማራ ክልልም ሆነ ኦሮሚያ ክልል ያለውን ነገር ኦሮሚያ ክልል እናነሳለን፣ ይህን ነገር እንትን ማድረግ መቻል አለባቸው። እዛው ትግራይ ውስጥ እያሉ ባለፈው ሳምንት 4200 የሚሆኑ ምርኮኞችን ልከው ነበረ። የኢትዮጵያ መንግስት አይደሉም ምርኮኞችም አይደሉም ብሎ የራሱን እኔ እንዴት አይነት እርጉም ክፉ መንግስት እንደሆነ እንደ አብይ መንግስት አላየሁኝ። ይቅርታ አድርጉልኝ አድማጮቼ። እነዚህን ሰዎች ከኤርትራ መንግስት ጋር አብረው ሆነው የራሳቸውን ህዝብ እንዲወጉ አድርጎ ከህዝብ ካጋጯቸው በኋላ አካለ ጎደሎ ካደረጓቸው በኋላ አሁን ደግሞ በሰላም ወደ ቤታቸው በሚሄዱበት ጊዜ እነዚህ ወታደሮች አይደሉም እዛው ታፍነው የቀሩ ናቸው ብሎ ማላገጥና ማፌዝ ትክክል አይደለም፣ በጭራሽ ትክክል አይደለም። እኔ አይታየኝም። እኔ ለምን እንደዚህ እንደሚሆን ተሸንፏል። ብርሃኑ ጁላ ሰሞኑን ሶስት ብርጌድ ከባድ መሳሪያና ታንኮችን ወሰዱብን፣ በዚህ ሁኔታ መዋጋት አልቻልንም ነው ያልጠው ብርሃኑ ጁላ። ተማረኩብን ማለት ነው። ወሰዱብን ዝም ብሎ ምን ይችላንተን ይችለን ተብሎ አይቀበበሉ። ተወሰደ ማለት ተማርኮ ነው የተወሰደው። ብርሃኑ ጁላ የተናገረው እኔ አልተናገርኩኝም። የእናንተ ከማነው ደብረ ብርሃን ሲደርስ ቀጥቅጦ መለሰው የሚባለው ወያኔ አይደለም። የተቀጠቀጠ ነገር የለም እንዳለ ነው የተቀመጡ። እሱ ብቻ ሳይሆን ሶስት ብርጌድ ጦር ከባድ መሳሪያና ታንኮችን ወሰዱብን ብሎ እንትን ያደረገውን በመሀል ላይ ወታደሮች አሉ የሞቱ የቆሰሉ የተገደሉ አካለ ጉዳይ የደረሰባቸው እነዚህን ሰዎች አለመቀበል በጣም ኃጢአት ነው። ከኃጢአትም ጦርነት ማንሳቱ ትልቁ ኃጢአት የሆነውን ያህል ይሄኛው ደግሞ በጣም ከባድ ኃጢአት ነው። እና እናንተ አብይን የምትደግፉ ሰዎች እና አሁን ሄዶ ጦርነት ይዋጋልን የምትሉ ሰዎች ጥንቃቄ ብታደርጉ ይሻላል። ምክንያቱም ትላንትና ጦርነት ተደግፎ አሁን እየተሰቃየ ያለው የአማራ ህዝብ የአፋር ህዝብ ነው ያለው እየተሰቃየ ያለው። እና እነዚህን እንደገና እናቋቁማለን ተብሎ የሚሯሯጠው የሚደረገው ሩጫ ጥሩም ቢሆን ግን እዛም ቤት የተቃጠሉ ሲቃጠል እዚህም ቤት ወላፈኑ ይመታኛል ብሎ መታሰብ ነበረበት፣ አልታሰበም። ይሄም መጥፎ ከሆነ የትግራይ የሚያስተዳድረው የኢህአደግን ጥላቻ ነው እንጂ ኢህአደግንም ጥላቻ አልነበረም። ኢህአደግን አስወገዱ፣ አሁን አገር እየፈረሰ ነው፣ አገርን እያፈረስን ያለ ነው፣ ጥንቃቄ እንደረግበትም ለማለት ነው። እና ይችን ሳላነሳት ማለፍ አልፈለግኩኝም። እና በዛው መጠን የውጭ ግንኙነታችንም እየወደቀ ነው ያለው። እዛ ጋር ከመሄዴ በፊት ግን የኦሮሚያን ሰላምና መረጋጋት እናወራ። እኔ በጣም 60 ኪሎ ባለፈው ሳምንት 61 ኪሎ ሜትር አሁን ደግሞ ወደ 50 ኪሎ ሜትር ቅርበት ላይ አዲስ አበባ ቅርበት ላይ ያሉ እንቅስቃሴዎች አሉ። በሲዳማና በኦሮሚያ ክልል መሀል በደቡብ ክልል አሁን ደቡብ ክልል በጣም ሰዎች እየሞቱ ነው፣ ማአት እየታሰሩ ነው። ወላይታ በተለይ ብዙ እየታሰሩ ነው። እና እዛው ኦሮሚያ ክልል ይወስደናል። እና እንዴት ነው የኦሮሚያ ክልል እሱን በልና ወደ ዲፕሎማሲው እንሄዳለን ያለችን ጊዜ ተጠቅመ።
እሺ፣ ባጭሩ እንግዲህ የሸኔን እናጠፋለን በአንድ ወር ውስጥ ተብሎ ከተጀመረ አንድ ወር አልፎት ሁለተኛ ወር እየመጣ ነው። ሁለተኛ ወር ሊያልቅ ነው። ምን ተገኘ የሚለውን ስታየው አክቹዋሊ መሬት ላይ ያለው ነገር የሚያሳየን እነሱ ሸኔ የሚሉት የኦሮሞ ነጻነት ሰራዊት በፊት ያልነበረባቸው አካባቢ እየታየ ነው የመጣው። ስለዚህ እየተስፋፋ ነው ማለት ነው። እና ዘመቻው ምን ያህል ፌል እንዳደረገ ያሳያል። አሁን ባለፈው ሳምንት ነግሬያለሁ። ኦሮሚያ ማዕከላዊ ኦሮሚያ ሸዋ ስንት ዞን ነው? አራት ዞን ነው ያለ፣ ሰሜን ሸዋ፣ ምስራቅ ሸዋ፣ ምዕራብና ደቡብ ምዕራብ ሸዋ። ደቡብ ምዕራብ ሸዋ ማለት ዋና ከተማው ወሊሶ የሆነ ማለት ነው። ከዚህ በጅማ መንገድ ስትወጣ ከተጂ ጀምረህ ከተፍኪ ጀምረህ መሰለኝ ነው ከተፍኪ ወደዚህ ያለው የአዲስ አበባ ልዩ ዞን ነው እና ወደዛ እስከ ጉራጌ ድንበር ድረስ እና እስከ ወሊሶ ድረስ ያለውን ቦታ እዚህ አካባቢ አልነበሩም። በአመያ በኩል አምቦ ወሊሶና አምቦ ቅርብ ለቅርብ ናቸው። ታታለ በዛ በኩል አመያ አካባቢ ካልሆነ በስተቀር ሌላው የደቡብ ምዕራብ ኦሮሚያ የደቡብ ምዕራብ ሸዋ ኦሮሚያ ውስጥ አልነበሩም። አሁን እዛ ቦታ እዛ ውስጥ መንቀሳቀስ ጀምረዋል። ባለፈው ሳምንት ሶዶ ዳጪ የሚባል ቦታ ነግሬህ ነበረ። አሁን ደግሞ ቶሌ ወረዳ ባንቱ የሚባል ከተማ በዚህ ሳምንት ውስጥ መግባታቸውን የሰማ ነው። ባንቱ ማለት በጣም ቅርብ ነው። መንገዱን ታውቀው እንደሆነ አስጎሪ ደርሰ ከአስጎሪ ትንሽ ነው ወደ ውስጥ የምትገባው። በእግር ደግሞ ስትሄድ አቋርጠህ እንደዚህ በጣም ቅርብ ነው። ምናልባት 50 ኪሎ ሜትር ውሎ ገባ፣ የድሮ ሰዎች ውሎ ገባ በእግር የሚሄዱበት ቦታ ነው። እዛ ገብቶ ያው እንደሰማ ነው እንግዲህ የአስተዳደር መዋቅሩ ካቢኔ የሚባለው ሸሽቶ ነበረ። ፖሊስም አልነበረም። የነበረው ፖሊስ አንድ ፖሊስ ነው የሰማሁት። እሱን እንግዲህ ምንድነው እዚህ ብቻህን ክፈትና መሳሪያውን ስጠን ሲሉት እምቢ አለ። ምክንያቱም አብሮ ካልሄደ በስተቀር ከፍቶ ሰጥቶ እነዚህ አይምሩትም። እሱን ገደሉት ነው የሰማሁት። ከዛ በኋላ አንድም መሳሪያ የፖሊስ የወረዳው ፖሊስ ትጥቅ የነበረውን በሙሉ ሙልጭ አድርገው ይዘው ነው የሄዱት። እንግዲህ እነዚህ ነገሮች ምንድን ነው የሚያሳይህ? ኦፕሬሽኑ አልተሳካም። ምክንያቱም ኦነግ ሸኔ ከድሮ ያልያዛቸውን ቦታዎች እየያዘ ነው የመጣው። ሌላ የተጨመረው ነገር ምንድን ነው እንግዲህ አየህ፣ ህዝብ ውስጥ ስለሆነ የሚንቀሳቀሰው ህዝቡ እንዲፈራ ለማድረግ ቀጥታ ከእሱ ጋር መዋጋት ስላልተቻለ
ከለላ ይሰጣዋል፣ ድጋፍ ይሰጣዋል፣ መረጃ ይሰጣዋል ተብሎ የሚታመነው ህዝብ ላይ የሚወሰዱ እርምጃዎች አሉ። መቼም እኔ ለምን ዓለም አቀፉ ማህበረሰብም ያን አካባቢ ስፕሬት እንዳልሰጠው አላውቅም። ኦፍኮርስ ተጋኖ ሊሆን ይችላል፣ ግን ውሸት ያልሆኑ ብዙ መረጃዎች እየወጡ ነው። የአማርኛ ፕሮግራም አላቸው ኦኤምኤን ብትሰማ በቀጥታ ከየአካባቢው ሰው በስልክ እያነጋገሩ ስለሆነ የሚያቀርቡት ልታገኝ ትችላለህ። በጣም ሰላማዊ ሰዎች ለሚፈጸመው ዝግጅት ለወደፊት ያው ታሪክ ስለማይስት ከአመታት በኋላ ስንሰማው በጣም በጣም የሚያሳዝንና ትልቅ የሀገሪቷ ታሪክ ውስጥ ትልቅ ጠባሳ ሆኖ የሚያልፍ በተለይ አሁን ስልጣን ላይ ላለው መንግስት በቃ በኢትዮጵያ ታሪክ ውስጥ አንድ ጊዜ መጥቶ የነበረ አንድ ጨለማ ሞንስተር ሆኖ እንዲሳል ሊያደርገው የሚችል ነገር ነው። እንግዲህ ይህን ይመስላል ሮሜ ያለው ነገር።
በተደጋጋሚ ጠቅላይ ሚኒስትሩ በፈቃዳቸው ስልጣናቸው ሊቀቁ ነበር ምለው እኔ የራሴ ምክንያቱም በሚደረገውና በሚሰራው አሁን ምክትል ጠቅላይ ሚኒስትር ደመቀ መኮንን ስልጣናቸውን ቢለቁ የተሻለ ይመስለኛል። አሁን ስመለከተው ምክንያቱ በጣም በሚያሳፍር ሁኔታ እንዴት ነው ቴዎድሮስ አድሃኖምን የሚመርጠው ዓለም ነው? ስለሰራ ነው እንጂ ወያኔን ስለደገፈ ወይንም ወያኔን ስለተቃወመ ኢትዮጵያን መንግስት ስለደገፈ ስላልደገፈ አይደለም። እንዴት ነው የአፍሪካ 44 የአፍሪካ መንግስታት ሲደግፉና ለመናገር ሲፈልጉ የለም አትናገሩም የሚል የውጭ ጉዳይ መልእክተኛ ቁጭ ብሎ ይሄ ሰው የመናገር የለበትም ብሎ ሲናገሩ ስሰማ አንደኛ ሰው የሰዎቹን ፊት ተመለከታል። ቪዲዮ ሙሉ ለሙሉ ለሚመለከት ሰው የተደነጋገጡም ይመስላሉ። እና እንደዛ ስትወርድ አሁን ማን ነው አቶ ደመቀ መኮንን ዛች ቦታ ላይ መቀመጥ ይገባቸዋል? እኔ አልገባኝም። ነው የኢትዮጵያ እንዲ ማአት ስዩም መስፍንን ያየን በታክሉ አብቶልን ማን ናቸው ከተማ ይፍሩ እነዚህን ያየንባቸው ውጭ ጉዳይ ሚኒስትር ሰዎች የዛሬን አድርገውና ሬድዋንን እኮ ያየንበት ነበር። እና እንደዚህ ስትወርድ ምንድን ነው የሚታየህ ንገረኝ።
እንግዲህ ዲፕሎማሲው መጀመሪያ አገር ውስጥ ወደ ውጭ የሚወጣው አገር ላይ ያለ ነገር ነው። የአገርን ጥቅም እና ፍላጎት አስጠብቃለሁ ስትል መጀመሪያ አገር ውስጥ ያሉትን ነገሮች በትክክል ለህዝቡ የተሻለ ለሀገሪቷ ለሉዓላዊነት ለህዝቡ የተሻለ ህይወት ለሰላምና መረጋጋት የሚያስፈልጉ ነገሮችን አሟጣ የምትጠቀም ሲሆን ወደ ውጭ ስትወጣ እነዚህን የሚያስጠብቅ ብለህ ስለሆነ የምትሄደው ግልጽ ትሆናለህ፣ ዋይስ ትሆናለህ። አሁን እንደሱ አይደለም። እዚህ አገር ውስጥ ያለውን ፖለቲካ ማኔጅ የሚያደርጉት አንደኛውን በሌላው ላይ ጠላት በማድረግ ከዛ በኋላ አንደኛው ወገንህ በማድረግ በማጠላለፍ እንደዚህ ነው ራሱ የሀገሪቷን ፖለቲካ እየያዙ ያሉት። ቅድም እንዳልኩ አሁን ለምሳሌ ትግራይ ሊወረን ነው ስትል አማራው ወገንህ የማድረግ ነገር ሊፈጠር ይችላል። አማራው ጋር ትሄድና ሸኔን እንደ ስጋት ስታወራለት ከእሱ ጋር ከሆንኩ ነው ከሸኔን ምዳን የምችለው። እንደዚህ አይነት ነገሮች ነው ያሉት። ይሄው አየ ክሊር አይደሉም። መጀመሪያ ለህዝብ በትክክል ስትሰራ ነው ወደ ውጭ የምትወጣው ብዬ ያለው እና ወደ ውጭ ሲወጡ እዚህ ጋር ያለው ኮንፊውዥን ነው ወደዛም የሚወጣው። ስለዚህ እዛም ወዳጅ ጣት መግዣው መንገድህን ኢንተረስትህንም ስለማታውቀው ልክ ይሄ እዚህ ሀገር ውስጥ ያለው ኮንፊውዥን ነው የወጣው እና እሱ ነው የወጣው። በቃ እዛ ምንም አዲስ ነገር የለው። የሚያሳፍረው ነገር ግን በዛ ደረጃ ቦታ አግኝተው ሲመረጡ እና እንትኑን ስነ ስርዓቱን ስታየው ምን ያህል የያዝከውን አቋም ዓለም ምንም ቦታና እውቅና እንዳልተሰጠው። 160 ድምጾች 155 ነው ያገኙት።
እንግዲህ ተመልከት ከዛ በኋላ ኤርትራ ኢትዮጵያ ሁለት ሀገሮች ታቅበውን ያደረጉ መሰለኝ እንጂ ዋናዎቹ በዋና ደረጃ የምታያቸው ኢትዮጵያና ኤርትራ ናቸው። ያሳፍራል።
ከዛ በኋላ ደግሞ ሹመቱን ሲያጸድቁ የነበራቸው አክብሮት ስታየው የያዝከው መንገድ ምን ያህል የተሳሳተ እንደሆነ ነው የሚያሳየውና አስተዋዮች ቢሆኑ ለምን እንደዚህ ሆነ ብለው ቁጭ ብለው የሚጠይቁበት ጊዜ ነው።
መመረጥ
አይኔ መንገድ ትክክል አይደለም።
ዶክተር ቴዎድሮስ መመረጣቸው አይቀርም። እኔ ምልስ አይቀርም። የሚያስብ ሰው እዛ
አንድ ብቸኛቸው ናቸው። አዎ
እዛ ውስጥ የሚያስብ ሰው ቢኖር እንደሚመረጡ እስካታወቀ ድረስ ራስን ትልቅ
ማድረግ
ነበር። የኛ በቃ አንድ ቀንም ቢሆን እኮ የኛ ልጅ የሀገራችን ሰው አፍሪካን መሪ ምናምን ብሎ ኳጨር ብሎ
ኢትዮጵያዊ ብሎ ማለት ይቻል
ነበር። ያ ይሄ የጥላቻ ፖለቲካ ውስጥ የተዘፈቀ ፖለቲከኛ የተሰበሰበ ነው። ምን ተላላኪ ነበርኩ ብሎ ካለ በኋላ ተደመቀ እኮ ምንም ዋጋ የለውም። ተላላኪ ነው ለማለት ነው። ከአስር ዓመት በፊት ይመስለኛል ፕሮግራም እንሰራ ነበር የመጅሊስን በተመለከተ ታስታውሳለህ። አንድ የተናገርኩት ነገር አሁን ሀጂ ሙፍቲን ትላንትና ሳዳምጣቸው ጭንቅላቴ ላይ የተመጣ ምንድን ነው የበዳስ በእንትን በሚሌኒየም ጊዜ የኢትዮጵያ ዲያስፖራ እስልምና ማህበር የሚባል ተቋቁሞ ነበር። በነገራችን ላይ የሙስሊሙ ማህበረተሰብ ኢህአዴግን በጣም ይደግፍ ነበረ፣ የሚፈልጉት ነገር ስለነበረ ማለት ነው። መጨረሻ ላይ አዲስ አበባ ሄደው የመጅሊስ ስብሰባ ነበር የሚካሄድ የነበረ። አዲስ አበባ ሄደው ጠቅላይ ሚኒስትር መለስን አናገሩት። መለስን ሲናገሩት የውሃ ማን ነው የዋሃቢያን አመለካከት እንዲቀረጽና ሌሎቹ እንዲባረሩ ጥያቄ አቀርበው ነበረና ይሄ ነገር አይመለከተኝም፣ ራሳችሁን በራሳቸው እነሱም የራሳቸውን አስተምሮ ያድርጉ፣ እናንተም የራሳቸውን አስተምሮ አድርጉ፣ ህዝቡ ነው የሚወስነው ብሎ እንደለቀቃችሁ ታስታውሳለህ ተናግረን ነበር። ይሄን የዛሬ 10 ዓመት አካባቢ ነው። ትናንትና ሀጂ ሙፍቲ ነፍሴን ያደነኝ መለስ ዜናዊ ነው አሉ። ነቆጫሉ እነዚህ ሰዎች ሊገሏቸው ሊያስገድሏቸው እንደነበረ ጠቅሰው ማለት ነው። አሁን ከሰሞኑ የሳውዲ አረቢያ ኃይል እየገፋ የመጣ ይመስላል። አዲስ እንትን ተቋቁሟል፣ አዲስ ህገ ወጥ በሆነ መልኩ ተቋቁሟል። ሀገሪቱን በሁለት መልኩ የሱኒና የዋሃቢ አመለካከት ያላቸው ሰለፊያና የሱኒን አመለካከት ያላቸው ሁለት ሊከፈልበት። እሱ ብቻ አይደለም። አሁን ቁጭ ብለህ ስትመለከተው ደግሞ የአማራ ሙስሊምና የኦሮሞ ሙስሊም የሚባል ጠቅላይ ሚኒስትሩ የገቡበት በጣም አሳፋ። ይህ እኮ ጠቅላይ ሚኒስትሩ እኮ አሳፋሪ ውሸታም ብትፈልግ በዓለም ላይ አታገኝም። ይቅርታ አድርጉልኝ የአብይ ደጋፊዎች ከመናገር ወደኋላ አለሁ። አሳፋሪም ናቸው፣ ውሸታም ናቸው። አንድ አደረግኳቸው አሉ፣ አንድ አይደለም ያደረግኳቸው፣ በተኗቸው። የዛሬ በ2018 19 አካባቢ 2011 ማለት ነው በኢትዮጵያ ቆጠራ ስብሰባ ሰብስቦ ሁለቱን አጋጭተው አንድ ሁኑ ብሎ ነው። ሁለት የማይስማሙ ነገሮች ማለት ነው። እና አሁንም እንደዚህ አይነት ነገር እየተደረገ ነው ያለውና የሀገራችን ሁኔታ ለሳውዲ አረቢያና ለኤርትራ መንግስት ትልቅ እፎይታ፣ ለኢትዮጵያ ግን ሰቆቃ እየመጣ ነው። እና በዚህ ላይ የምትለውን በለኝ። ያለችን ሰዓት ወደ
በጣም ይሄ አጀንዳ ሰፊ ነው፣
ሰፊ ነው። አሁን ላለው ለአድማጮች መረጃ እንድትሰጠው ይቻል። በቃ ለአድራጮች
መረጃሁን ከመጅሊሱ ጋር የተገናኘው ነገር ቀላል ነገር አይደለም። እንዳልኩ ኢትዮጵያን በሁለት በኩል የሚያጋጭ ነው የሚሆነው። በመሰረቱ ኢትዮጵያ ውስጥ ሱፊያም ምንም የሚባል ነገር አልነበረም። ሙስሊም ነው ያለ እና በአመዛኙ ሱኒ ይመስልሃል፣ ሱፊ ይመስላል የሚባል ነገር ነው። ከአካባቢ አካባቢ ላይ ለምሳሌ ወደ ባሌ ብትሄድ እነዚህ የሼክ ሁሴን ሰዎች ምናምን የሚባሉት ከሱፊያ ጋር የሚመሳሰል ነገር አላቸው። ወሎ ውስጥ ሰማው ከሱፊያ ጋር የሚመሳሰል ነገር አለ። ግን ሱፊያም አይደሉም ምንም አይደለም፣ ዝም ብሎ ሱኒዎች ናቸው። ባለፈው ብዙ ተወያይተናል። ስለዚህ ከሰማኒያዎቹ መጨረሻ ሰማኒያዎቹ ገደማ ነው ስለ በኤርትራ በኩል በኋላ ወደ መሀል ሀገር በጽሁፎች ፋንፍሌቶች ምናምን እየገቡ ነው የዚህ የዋሀቢ ሰለፊ አስተምሮ የመጣ። በኋላ ግን ዴሞክራሲ ይመችሃል ለእንደዚህ አይነት ነገር፣ በአንጻራዊነት ከደርግ የተሻለ የነበረው ዴሞክራሲ እና የእምነት ነጻነት ይህንን አመለንትን በጣም አስፋፍቶት እና ዋሀቢ ሰለፊ የሚለው ወጣና ያኛውን ሱፊያ የሚባል ገጽታ እንዲሰጠው አደረገ እንጂ አሰች ኢትዮጵያ ውስጥ ሱፊያም የሚባል ነገር አልነበረም። እንግዲህ አሁን ግን ሱፊያ ነን የሚሉት ሱፊዎች አሁን ምን ሆኖ ወጣ? የሱፊና የዋሃቢ ሰለፊ ሆኖ መጣ። አሁን ሙስሊሙ ራሱ በሁለት ተከፈለ። አንድ አሁን ወሃቢ ሰለፊው ያኛውን ገፍቶ ስልጣን ለመያዝ ነው የሚል ነገርና ሱፊያ ተብሎ ቅርጽ የተሰጠው ደግሞ ተገፊ ሆነ። ስለዚህ ሁለቱም ተከታዮች ስላላቸው ሙስሊሙ ሁለት ቦታ ተከፈለ። መስጊዶች ደም መፋሰሻ ሊሆኑ ነው። አንድ ሁለት አንተም ቅድም ያነሳው የፖለቲካ ኦሮሙማ ቤተ መስጊዱን ተቆጣጥሮ ልክ ሌላው ቦታ ጋር እንደሚያደርገው የኦሮሙማ ሊሰለቀጣው ነው የሚል ነገር ስለተፈጠረ ሙስሊሞች ኦሮሞዎች ብቻ አይደሉም። ኦፍኮርስ ብዙ ኦሮሞዎች ሙስሊሞች ናቸው እንጂ። ስለዚህ አማራውም ሌላውም ሌላ ቦታ ጋር የሚታየው በኦሮሞ የመሰልቀጥ ነገር ሊኖርበትና በተለይ ብዙ ብሔሮች የሚኖሩባቸው ከተማዎች አካባቢ ሙስሊሞችና አማራዎችና ኦሮሞዎች እና ሌሎች ብሔሮች ልሰለቀጥ ነው ራሴን መከላከል አለብኝ በሚል ሊጋጩ ነው። ትርምስምሱ የወጣ ነገር ነው የሚፈጠረው። ይሄ ነገር በጊዜ በአግባቡ አንድል ካልተደረገ በጣም የመጨረሻ ምናልባት ኢትዮጵያ ውስጥ ካጋጠሙት በሙሉ የከፋ ግጭት ውስጥ ሊከተን የሚችል ነው። ሌላ እዚህ ጋር እንዴት ደረሱ፣ ምን ሲሰራ ነበር ምናምን የሚለውም በጣም ሰፊ ነገር ነው። ይፋም ስላልነበረ ይሄ ነው የሚባል ተጨባጭ መረጃ የለውም። ግን ቀጣይ ስለሚሆን ለወደፊት በሰፊው ማየታችን ላይቀር ይችላል።
አድማጮችን ለማስታወስ ዌብሳይታችን ብትገቡ www.voiceofethiopia.com ብትገቡ አርካይቭ አለ። የዛን ጊዜ የሰራናቸው ፕሮግራሞች በሙሉ እዛ ውስጥ አሉና እዛ ውስጥ ለራሳችሁም እንትልታደረጉ ትችላለች። እኛ ግን ይህን ነገር እንቀጥልበታለን። በግን በጣም አስፈሪና አስደንጋጭም ነው። የትልቁ የሚያስፈራው ምንድን ነው? የጠቅላይ ሚኒስትሩ ጣልቃ መግባት ነው። ጠቅላይ ሚኒስትሩ ሁሉም ኦርቶዶክሱ ጋር ገብተው እንደዚህ አምሰው ደግነቱ እግዚአብሔሩም አንዳንድ ጊዜ ያግዛል መሰለኝ። ብቻ አንድ ነገር ሆኗል። የሆነ ሆኗል። አሁን ለመናገር አልፈልግም፣ ግን የሆነ ሆኗል። ግን አሁንም ችግር አለ። እዛ እንትን ውስጥ ሲኖዶስ ውስጥ በጣም ችግር አለ። አሁንም ጠቅላይ ሚኒስትሩ ጋር የሚያብዱ ሰዎች ስላሉ ችግር አለ አሁንም። ሌላው ግን ይሄኛው ግን ለምን ጠቅላይ ሚኒስትሩ እዛ ውስጥ ገብተው እንደሚዳክሩ ባላቅም፣ ግን ለሀገራችን መጥፎ ነው። የእስልምና ሃይማኖት ተከታዮች የሆናችሁ እኛ የሚያገባናል፣ አያገባችሁም ብላችሁ እንዳትሉ። በእግዚአብሔር ኦርቶዶክስ ስለሆን ቀጣ አያገባህም እንዳትሉኝ። ኢትዮጵያዊ ነኝ፣ ያገባኛል። እንደ ኦርቶዶክሱ ሃይማኖት እንደ ሲኖዶሱ የመስጅሉም ክብርና ስርዓቱ መከበር መጠበቅ አለበት። ስለዚህ እስልምና ሃይማኖት ተከታይ አባቶቻችን፣ ምሁራኖች ተነጋግሩበት፣ ተወያዩበት፣ አስረዱ። ለመራዝ ዝም ብላችሁ ጠቅላይ ሚኒስትሩ ብሏል ብላችሁ አትበዱ። ይሄ የሳውዲ አረቢያ ውሃቢዝም ለኢትዮጵያ ጥፋት እንጂ መጥፎነት ጥሩነት የለውምና እሱንም ለማስታወስ ነው። በተረፈ እንግዲህ ብዙ የምንላቸው ነገሮች ነበሩ፣ ሰዓታችን ተጠናቃለች። እዚህ ላይ ለማቆም እንገደዳለን። በሚቀጥለው ሳምንት እንግዲህ ሰላም ያቆየን። ሰላም ሁኑ፣ በሰላም ሰንብቱ፣ ደህና ሁኑ። እናመሰግናለን ስላዳመጣችሁን። አንድ ነገር ማለት እንፈልገው፣ እርዳታችሁ እንዲቀጥል ፈልጋለሁ። ባካችሁ ባካችሁ እርዳታችሁ በጣም ያስፈልገናል እና በተቻላችሁ መጠን ዜል ያላችሁ በ404-787-2010 ልትረዱን ትችላላችሁ። አምስትም ብር ቢሆን ትረዳለች። በካሻፕም በዛው ቁጥር አድርጋችሁ ብትልኩ ይደርሰናል እና እርዳታችሁን በጣም ስለምንፈልግ ይህን ለማስታወስ ያል ነው። የረስቸው ነበር። ለማንኛችሁም እስከሚቀጥለው ሰመን ደህና ሆኑ። ደህና ሁን። አንተም አመሰግናለሁ። Say it out.